ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ነሐሴ 2 2012 ዓ.ም ምረት ዝግጅታችን ጀመረ። እዚህ ዩናይትድ ስቴትስ የሚኖሩት የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋቾች ተካበ ዘውዴና ቢተው አብሬ አስተባባሪነት ለቀድሞ የድሬዳዋ ከተማ መምህራን የተደረገ ድጋፍን የተመለከተ ዘገባ አለ። በግብጽ የሚኖሩ ኢትዮጵያውያን ፈተናና ስጋት እንዲሁም ሌሎች ዘገባዎች ለምሽቱ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮቻችን፣ ዜናውን ማሰማችሁ አዳነች ሳዬ ነኝ። ኮቪድ-19 ወረርሽኝን ለመቋቋም ከባድ እርምጃ መውሰድ ያስፈልጋል ሲል የአፍሪካ ህብረት አስገነዘበ። በአፍሪካ ዙሪያ ከአንድ ሚሊዮን በላይ በቫይረሱ የተያዙ ሰዎች እንዳሉ ተዘግቧል። በአንዳንድ የአህጉሪቱ ሀገሮች የተሟላ የምርመራ ዘዴ ባለመኖሩ በቫይረሱ የሚያዙ ሰዎች ቁጥር ከዛም የበዛ ሊሆን እንደሚችል በመግለጽ ባለስልጣኖች አስጠንቅቀዋል። ሶማሊያ ውስጥ ሞቃዲሾ በሚገኝ ወታደራዊ ሰፈር ፊት በር ላይ በደረሰ ፍንዳታ ቢያንስ 9 ሰዎች እንደተገደሉ ወደ 20 የሚጠጉ ደግሞ እንደቆሰሉ የደህንነት ባለስልጣኖችና እማኞች ተናግረዋል። ከተገደሉት 8ቱ የመንግስት ወታደሮች እንደሆኑ፣ ሌሎቹ ሞትና ጉዳት የደረሰባቸው ሰዎች በቦታው የነበሩ የወታደሮች ቤተሰቦች መሆናቸውን የአሜሪካ ድምጽ ያነጋገራቸው የደህንነት ባለስልጣኖች አረጋግጠዋል። አንድ አጥፍቶ ጠፊ በፈንጂ የተሞላች መኪናን በመንዳት ወደ ወታደራዊ ሰፈር ጥሶ ሊገባ ሲል ዘበኞች ከመፈንዳቱ በፊት ለማስቆም ተኩስ ከፍተው እንደነበር ቀድሞ በቦታው ከደረሱ ፖሊሶች አንዱ አደን መሐመድ መናገራቸውን በአሜሪካ ድምጽ ያለው የሶማሊኛ አገልግሎት ዘግቧል። በሳህል ቀጠና ያለውን እስላማዊ አመጽ ለመታገል በሚደረገው ጥረት ለመርዳት ታኩባ የሚል መጠሪያ የተሰጠው ከአውሮፓ ሀገሮች የተሰባሰበ ግብረ ኃይል የመጀመሪያ ክፍል ሳህል መግባቱ ታውቋል። ግብረ ኃይሉን የመመስረት እቅድ የወጣው ከሁለት ዓመታት በፊት ሲሆን በቀጠናው ዓለም አቀፍ ወረርሽኝ የፖለቲካ ትርምስና መነሳሳት እየተስፋፋ ባለበት ሁኔታ መድረሱ ተገልጿል። የመጀመሪያው የታኩባ ክፍል አካል በመሆን የገቡት 100 የኢስቶኒያና የፈረንሳይ ወታደሮች ናቸው። በመጪው ጥቅምት ወር ደግሞ 60 የቼክ ወታደሮች ይገባሉ ተብሏል። ከጥቂት ወራት በኋላም 150 የስዊድን ወታደሮች እንደሚቀላቀሉ ታውቋል። ሌሎች የአውሮፓ ሀገሮችም ወታደሮች እንደሚልኩ ተገልጿል። አላማው ማሊና ኒጀር በቀጠናው ያሉትን የእስላማዊ አመጽ ቡድኖችን እንዲታገሉ ለመርዳት መሆኑ ታውቋል። እስካሁን ባለው ጊዜ በዋናነት በቀጠናው ወታደሮች ስትልክ የቆየችው ፈረንሳይ ናት። 5100 የሚሆኑ የፈረንሳይ ወታደሮች ለ7ኛ አመት ሳህል እንደሰፈሩ ተንታኞች ገልጸዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ዩናይትድ ስቴትስ ለሊባኖስ ምግብን፣ ውሃንና የሕክምና አቅርቦትን ያካተተ የአስቸኳይ ጊዜ ረድኤት እያቀረበች መሆኗን የሀገሪቱ የብሔራዊ ደህንነት አማካሪ ሮበርት ሲ ኦብራያን ገልጸዋል። ረድኤቱ ባለፈው ማክሰኞ በቤይሩት ላይ የደረሰውን ከባድ ፍንዳታ መሰረት በማድረግ በፕሬዚደንት ዶናልድ ትራምፕ ትዕዛዝ የሚደረግ መሆኑ ተዘግቧል። ዩናይትድ ስቴትስ በተጨማሪም ከጤናና ከሰብአዊ ረድኤት አንጻር ስለሚያስፈልጉት ነገሮች ከሊባኖስ ባለስልጣኖች ጋር መነጋገሩን በመቀጠል እንደምትረዳ ተገልጿል። የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት እርዳታውን በማስተባበርና በማድረስ ተግባር የሚረዳ ቡድን እየመደበ መሆኑን የወጣው መግለጫ ጠቁሟል። የትራምፕ አስተዳደር መጀመሪያ ላይ ሊባኖስን ለመርዳት ከ17 ሚሊዮን ዶላር በላይ ለመስጠት ቃል መግባቱን የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ገልጸዋል። የሊባኖስ ህዝብ ከደረሰበት ከባድ ጉዳት ለመውጣት በሚያደርገው ጥረት የመርዳት ተግባሩ ይቀጥላል ብለዋል። በመጨረሻም ሩሲያ፣ ቻይና እና ኢራን በዩናይትድ ስቴትስ እነሱ የሚፈልጉት አይነት ፕሬዝደንት እንዲመረጥ ጫና ለማሳደር ሲሉ በዩናይትድ ስቴትስ የምርጫ ሂደት ውስጥ ጣልቃ እየገቡ መሆናቸውን በመግለጽ ከፍተኛው የዩናይትድ ስቴትስ ጸረ ስለላ ባለስልጣን አስጠንቅቀዋል። የብሔራዊ ጸረ ስለላና የጸጥታ ጥበቃ ማዕከል ስራ አስኪያጅ ዊሊያም ኢቫኒና በተናገሩት መሰረት ሶስቱ ሀገሮች ዩናይትድ ስቴትስ ውስጥ መከፋፈል እንዲኖርና የሀገሪቱ ህዝብ በዲሞክራሲያዊ ሂደት ያለው እምነት እንዲሸረሸር እየሰሩ ናቸው። ነገር ግን ዩናይትድ ስቴትስ ውስጥ በመጪው ህዳር ወር በሚካሄደው ምርጫ ፕሬዝደንት ዶናልድ ትራምፕ ወይስ ዲሞክራቱ ተወዳዳሪያቸው ጆ ባይደን በሚለው ላይ ሩሲያ፣ ቻይና እና ኢራን የተከፋፈሉ መሆናቸውን ኢቫኒና ተቆመዋል። ሩሲያ ዲሞክራቱን ለፕሬዝዳንትነት እየተወዳደሩ ያሉትን ጆ ባይደንን ማንቋሸሽ ላይ እየሰራች መሆኗን አንዳንድ ከሩሲያ መንግስት ጋር የተሳሰሩ ወገኖች የትራምፕን የምርጫ ውድድር በሩሲያ ቴሌቪዥን እና በማህበራዊ ሚዲያ እያሞጋገሱ መሆናቸውን ባለስልጣን ተቆመዋል። ቻይና እና ኢራን በበኩላቸው ባይደን እንዲመረጡ የሚረዱ እንደሚመስሉ ኢቫኒና አክለው ገልጸዋል። ፕሬዚደንት ዶናልድ ትራምፕ ስለ ጉዳዩ ወደ ኋላ ሲናገሩ ሩሲያ እንዲመረጥ የማትፈልገው ሰው ቢኖር ዶናልድ ትራምፕ ነው፣ ምክንያቱም በሩሲያ ላይ ከባድ አቋም በመያዝ በኩል እኔን የሚያክል የለም ብለዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። መልካም ምሽት።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ነሐሴ 2012 ዓ.ም ምሽት ፕሮግራም ነው። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የአሜሪካ ድምጽ ሰራተኞች በየቤታችን እንገኛለን። የምትከታተሉትን ቅንብር የምናስደምጣችሁም ከየቤታችን ሆነን ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን ለዛሬ ወደ ያዝነው የቀደመ ዘገባ እናልፋለን። በአሜሪካ የሚኖሩት የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋቾች ተካበ ዘውዴና ቢተዋ ብሬ ሌሎች የድሬዳዋ ተወላጆችን በማስተባበር በድሬዳዋ የሚገኙ የአረጋውያንና ህጻናት መርጃ ድርጅቶች እንዲሁም በእድሜ ለገፉ የቀድሞ እግር ኳስ ተጫዋቾችና መምህራን ድጋፍ አድርገዋል። አዲስ ቸኮል ተጨማሪ አለው።
ከ300 በላይ ቁጥር ያላቸውና በውጭ የሚኖሩ የድሬዳዋ ተወላጆችና ወዳጆች አባል የሆኑበት ኮቪድ-19 ድሬዳዋ ግብራል የተባለ ማህበር የማዕድ ማጋራት ጥሪን በመቀበል 400 ሺህ ብር ገደማ ዋጋ ያላቸው ልዩ ልዩ ድጋፎችን አድርጓል። በቀድሞቹ የኢትዮጵያ ብሔራዊ ቡድን ተጫዋቾች ተካበ ዘውዴና ቢተዋ ብሬ አስተባባሪነት የተቋቋመው ግብረኃይል የሚያበረክታቸውን ድጋፎች ለሚመለከታቸው አካላት ለማድረስ በድሬዳዋ የተቋቋመው ኮሚቴ አስተባባሪ የሆኑት አቶ አብዶ ሙሜ ስለ ድጋፉ ይህን ብለዋል።
ድሬዳዋ ላይ ያለው ነባር ሁኔታ አይተን በነተካበ ዘውዴና በቢተዋ ብሬ አነሳሽነት ተቋቁሞ በአውሮፓ እንደ ጀርመን፣ ፈረንሳይ፣ ለንደን ካሉ ወንድሞቻችን እህቶቻችን ጋር እንዲሁም ሰሜን አሜሪካ፣ ካናዳ እስከ አፍሪካ ሴኔጋል ድረስ ባሉ እና ቻይና ላይ ካሉ ወዳጆቻችን ጋር ተነጋግረን ይህን ነገር እንዴት ነው የምንወጣው ብለን በሁለት ፌዝ አስቀምጠን አንዱ ፌዝ የማዕድ ማጋራቱን እሱን እናደርግና ሲቀጥል ደግሞ ወደ ሁለተኛ ስቴት እንገባለን ብለን ነበረ። ያን በምናደርግበት ጊዜ እርዳታ ስናደርግ እኛ የመረጥናቸው በዚህ በኮቪድ ምክንያት ምናልባት ትኩረት ሊነፈጉ ይችላሉ ብለን ያሰብናቸው ሁለት የአረጋውያን መርጃና ሁለት ህጻናት ማሳደጊያዎችን ነው የመረጥነው።
ድጋፉ ሊደረግላቸው የተመረጡት አሰገደች የአረጋውያን መርጃ ድርጅት፣ ዳዊት የአረጋውያን መርጃ ድርጅት እና 312 ጎዳና ተዳዳሪዎችን ከጎዳና በማንሳት ድህነት ላይ መስራት ለልማት ወይም ፖቨርቲ አክሽን ፎር ዴቨሎፕመንት ወይም ፓድ የተባለ ግብረሰናይ ድርጅት እያንዳንዳቸው የ70 ሺህ ብር ዋጋ ያላቸው ልዩ ልዩ ምግብ ነክ ድጋፎች ተደርገውላቸዋል። በሌላ በኩል በሴቶችና ህጻናት ጉዳይ ቢሮ ስር ሞግዚ ተቀጥሮላቸው የሚያድጉ ህጻናትን ለመደገፍ 115 ሺህ ብር የሚያወጣ ወተት፣ ዳይፐር እና የመሳሰሉ ቁሳቁሶች ድጋፍ ተደርጓል። ለአራቱም ድርጅቶች የተደረጉ ድጋፎች ድርጅቶቹ የሚያስፈልጋቸውን ግብዓት አይነት በመጠየቅ የተሰጠ መሆኑ ከዚህ በፊት ከነበሩ ተመሳሳይ ድጋፎች ለየት እንደሚያደርገው የኮሚቴው አባላት ተናግረዋል።
እነሱ በጠየቁት መሰረት በጠቅላላ ለፍላጎታቸው ገንዘብ ከውጭ በተላከው መሰረት የ330 ሺህ ቃል ገዛ ነው። ለሁሉም እንደየፍላጎታቸው
ለሁለቱም አረጋውያን ድርጅቶች እና
ለሁለቱም አረጋውያን ድርጅቶች ለህፃናቶች ጠይቀን ሄደን የሚፈልጉትን ነገር ገዝተልን።
ምን ምን ገዛችሁ?
መኮሮኒ፣ ሩዝ፣ ጤፍ፣ ማሽላ፣ ፓስታ፣ ዱቄት
ከዚህ ባሻገር ኢትዮጵያንና ድሬዳዋን ወክሎ ይጫወቱ የነበሩ ሶስት ተጫዋቾች አንድ በህይወት የሌለ ቀድሞ ተጫዋች ቤተሰቦች አንድ መምህርና አንድ ቤተ መጻሕፍት ሰራተኛ ለነበሩ ስድስት አረጋውያን ለእያንዳንዳቸው ከ8000 ብር በላይ በጥሬ ገንዘብ ተሰጥቷቸዋል። ኮቪድ-19 ድሬዳዋ ግብራኤል በቀጣይም ለድሬዳዋ የኮሮና ቫይረስ መመርመሪያ መሳሪያ ገዝቶ ለማስረከብ በሂደት ላይ መሆኑንም ማህበሩን ወክሎ በድሬዳዋ የተቋቋመ ኮሚቴ አስተባባሪ የሆኑት አቶ አብዶሚ ያስታውቀዋል። የከተማ ምክትል ከንቲባ አቶ ከድር ጀዋር ሌሎችም የድሬዳዋ ተወላጆች የነተካበ ዘውዴና ቢተዋብሬን አራያ በመከተል ወገኖቻቸውን በሚችሉት ሁሉ እንዲደግፉ ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አሜሪካ ድምጽ መጽሔት ነው ያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በኢትዮጵያና በግብጽ መካከል ለረጅም ዓመታት የዘለቀው በአባይ ወንዝ ዙሪያ ያለው አለመግባባት አሁንም እንደቀጠለ ነው። ኢትዮጵያ በአዲሱና ውዝግብ ባስነሳው ግድቧ ላይ ውሃ መሙላት መጀመሯን ተከትሎ በግብጽ ዋና ከተማ ካይሮ የሚኖሩ ኢትዮጵያውያን ነዋሪዎች በእነሱ ላይ ዘረኝነትና በደል እየተስፋፋ መምጣቱን ይናገራሉ። ሄዘር ሙርዶክ ከኢስታንቡል እንዲሁም ሐማዳ አልራሳም ከካይሮ ያስተናግዱትን ኤደን ገረመው ታቀርብልናለች።
የግብጽ 95% የሚሆኑ ህዝብ ከላይኛው ተፋሰስ ሀገራት በሚነሳው አባይ ወንዝ ላይ ህይወቱ የተመሰረተ ነው። ኢትዮጵያ በአንጻሩ በ5 ቢሊዮን ዶላር እቅድ 65 ሚሊዮን የሚሆን ህዝቧን ከድህነት ለማውጣት የኤሌክትሪክ ኃይል ለማቅረብ በወንዙ ዙሪያ ግድብ ገንብታለች። በዚህም ግብጽ ውሃው ይቀንስ እንደሚችል በማሰብ የህልውና ስጋት ይዟታል። ታዲያ ኢትዮጵያውያን ስደተኞች በዚህ አጣብቂኝ መካከል ናቸው። ጣህር ኦማር ሁሩ ኢትዮጵያዊ ስደተኛና በካይሮ የአካባቢው ማህበረሰብ መሪ ነው። የጥላቻ ንግግሮች፣ ጥቃቶችና ማዋረዶች በኢትዮጵያውያን ላይና ኢትዮጵያውያን ናቸው ተብሎ በሚታሰቡ ሰዎች ላይ እየደረሰ በመሆኑ ስደተኞች በስጋት ውስጥ ናቸው ይላል።
እኛ ከኢትዮጵያ የወጣነው ፍትህ መጥፋቱን ሸሽተን ነበር። እዚህ ደግሞ በኢትዮጵያዊነታችን በደል እየተፈጸመብን ነው።
ተዓዘብ حتى هنا يعني انا اكيد انا حتى انا
በግብጽ ከመቶ ሺህ በላይ የሚሆኑ ስደተኞች የሚመጡት ከሰሃራ በታች ካሉ ሀገራት ነው። ብዙዎቹም በግድቡ ምክንያት ባለው አለመግባባቶች የተነሳ በከተማ ጎዳናዎች ላይ ለሚደርሱ ጥቃቶች የተጋለጡ ናቸው። በተባባሰው ዘረኝነት ሳቢያም ቀላል የነበሩ ነገሮች ሳይቀሩ ከብደዋል ይላሉ የስደተኛ ጠበቆች። ኑር ኸሊል የህግ አማካሪ ነው። አብዛኛውን ጊዜ የሀገሬው ሰዎች ኢትዮጵያውያን ናቸው፣ ውሃችንን ይዘጉብን ነው እያሉ ጥቁር ስደተኞችን ያገላሉ ይላል።
زي حالك مثلا شاب سوداني تم الاعتداء عليه من سواق موتو
ለምሳሌ አንድ ወጣት ሱዳናዊ ወደ አውቶቡስ ሊገባ ሞከረ። ከዚያም ሹፌሩ አንተ ኢትዮጵያዊ ነህ፣ ውሃችንን ልትቆርጥብን ነው፣ እዚህ አውቶቡስ ላይ ጥቁሮች መሳፈር አይችሉም አለው።
في القضايا في الحالات اللي من النوع دي نقدر نقول ان بترتبط الفعل العنصري بيرتبط
ببينه مرابو ላይ ኢትዮጵያውያኑና ግብጾቹ በሽሽቃቸውን ቀጥሏል። ኢትዮጵያውያን የቲክቶክ ተጠቃሚዎች ግብጽ ከአባይ ግድብ ተጠቃሚነቷ ትባረራለች ሲሉ፣ ግብጾችም ወታደራዊ ኃይልን እንደሚጠቀሙ ያሳያሉ። የካይሮ ነዋሪ የሆነው ሚካኤል ታህቤት በበየነ መረቡ ላይ ያለው ብሽሽቅ በመሬት ላይ ያለውን እውነታ አሳሳቢ አድርጎታል ይላል።
ከዚህ ከዛ ያዲ بتعامل مستفز كبير جدا لينا لان
ቪዲዮዎቹ ሰዎች እንዲናደዱ ያደርጋሉ። እኛ መብት እንደሌለንና ሰዎች ሀገራችን ውሃ እንዳታገኝ መከልከል እንደሚችሉ ያሳያሉ።
المشروع في ان احنا نحصل على الميه فالفيديوهات دي عامل مستفز جدا ومؤذي
በግብጽ ላይ ትችታቸውን የሚያቀርቡ ሰዎች ሀገሪቱ ያላትን ኃይል በመሆኑ በመጠቀም ጎረቤቶቿን በማጣጣል በአባይ ውሃ ላይ ተጽዕኖ ስታሳድር ለዘመናት ኖራለች ይላሉ። በአንጻሩ ኢትዮጵያን የሚተቹት ደግሞ ሀገሪቱ በግድቡ አጠቃቀም ዙሪያ ያለምንም ማሰሪያ ስምምነትና መመሪያ እያደረገች ያለችው ነገር ዓለም አቀፍ ሕግን የጣሰና የታችኛውን ተፋሰስ ሀገራት ጎረቤቶቿን ያላካተተ ነው ይላሉ። ኢትዮጵያ፣ ግብጽና ሱዳን ግድቡ ቀስ በቀስ እየተሞላ ባለበት በአሁኑ ሰዓት ውይይታቸውን እስካሁን አላጠናቀቁም። ይሁንና ከሰሃራ በታች ካሉ ሀገራት ወደ ግብጽ ተሰደው የመጡ ስደተኞች የግብጾቹን ንዴት መወጣጫ ሆነናል ይላሉ። እነሱም ተጠማቸው እኛንም ይጠማናል እያሉ ነው። ለአሜሪካ ድምጽ ኤደን ገረመው ከዋሽንግተን ዲሲ።
ኤደን ገረመውን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.voanews.com ላይ እንገኛለን። በፌስቡክ @voanews፣ በትዊተርም እንዲሁ #voanews ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voa.horn.mobi ላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። በግብጽ የሚኖሩ ኢትዮጵያውያን መካከል ብሔር ተኮር ግጭት እየተባባሰ የሰው ህይወት እየጠፋ አካልም እየጎደለ እንደሚገኝ በዚያ የሚኖሩ ስደተኞች ለአሜሪካ ድምጽ ተናገሩ። የኦሮሞ ማህበረሰብ አባላት በሆኑ ወጣቶች ጥቃት ደርሶብናል የሚሉ ሁለት ወጣቶች በስደት በሚኖሩበት ሀገር የመንቀሳቀስ መብታቸው ላይ ስጋት መጋረጡን ተናግረዋል። በካይሮ የኦሮሞ ማህበረሰብ መሪ በበኩላቸው ወጣቶቹ ያቀረቡት ክስ አስተባብለዋል። የኦሮሞ ማህበረሰብ አባል የሆኑ ስደተኞች በግብጻውያን ሳይቀር ጥቃት የሚሰነዘርባቸው እንደሌላው ስደተኛ የሚንገላቱ እንጂ ሌላው ማህበረሰብ የሚያጠቁ እንዳልሆነም ይሟገታሉ። ሀብታሙ ስዩም ዝርዝር ዘገባውን አሰናድቷል።
ላለፉት 5 አመታት ግብጽ ካይሮ የኖረው ኤፍሬም መብራቴ ህይወቱ በጣም ራስጋት ውስጥ ከወደቀች መሰነባበቷን ይናገራል። ከግብጽ የጸጥታ አካላትና ወጣቶች የሚደርስ ጫና ባንድ በኩል፣ ማንነትን የለየ ከሌሎች ኢትዮጵያውያን ስደተኞች የሚደርስ ጥቃት በሌላ በኩል የስደት ዘመኑን ፈታኝ እንዳደረጉበት ይናገራል። ኤፍሬም ከኢትዮጵያ ተሰደው ግብጽ ከተጠጉ የኦሮሞ ማህበረሰብ አባላት መካከል የተደራጁ ወጣቶች ምክንያት እየፈለጉ ጥቃት እንደሚከፍቱ ይናገራል። የቅርብ ጊዜው ክስተት ድምጻዊ ሀጫሉ ሁንዴሳ መገደሉ በተሰማ ማግስት ስለመድረሱም ያስረዳል።
አሁን ሰሞኑን የደረሰብንን ያሁን ተመጥቻለሁ። ጓደኞች ተወግተዋል በካራ 8 ነው ተቀላላ የተወጉት። ደረቴ ነው እዚህ እንትኔ ላይ ነበር በጡብ ነበር የተመጣሁት። ደና ነኝ ነው። ሻይ ቤት አለ። ከሻይ ቤቱ ላይ በሩ ላይ ቆሙና ግማሾች ገቡ። ወደ 60 አካባቢ ይሆናሉ። ምንድነው ምናምን ብሎ ባለ ካፌው ሲጠይቃቸው እናንተን ፈልገው እነዚህን ፈልገን አሉ። ከዛ በኋላ ልክ ያው ማለት በማንኛውም አጋጣሚ ችግር ብታደርስም እስር ችግር ቢደርስብህም ደግሞ ሌላ ወደ ስለማትፈልግ እኛ የመሸሽን ስራ ለምበር ልንሰራ የሞከርነው ማለት ነው። ነገር ግን ያዙን ማለት ነው። ያዙን በካራ ወደው የሚያመልጠው አመለጠ፣ የማያመልጠው ተወጋ። ከዛ በኋላ ግብጻውያን እንደገና ገብተው በመካከል እንትን ለማለት ሞከሩ። ግን ዞሮ ዞሮ መጨረሻ ላይ እነሱ አሳምኗቸው ወደ እነሱ ነው የሆኑት። ከዛ ጠርሙስ በጠርሙስ እየወረወሩ ሁሉ እየጣፈን ነው ሩጠን ያመለጥ ነው ከግብጻውያን ጋር ማለት ነው።
ኤፍሬም በእለቱ የተጎዱ ሰዎች የሕክምና እርዳታ ለማግኘት ያደረጉት ጥረትም ከፍተኛ መስተጓጎል እንደገጠመው ይናገራል።
መታወቂያ ነበር የሚጠይቁን። ስንሄድ ገና ከበሩ ላይ መታወቂያችን እናሳያቸዋለን አይቶ ከውስጥ ይገባሉ። አናክመን ብለው ነበር የሚመልሱን። እዚያ እናይም ሌላ ቦታ ሄዱ። ተቋማ ስትሆን የት እንሂድ ስንል አናክመን። ከዛ መጨረሻ ላይ አለ ዩኒ ነው ምናምን የሚባል ሆነ ምስተሻ አለ። እዛ ሩቅ ቦታ ነው። ከዛ ሄድን። እዛ ቦታ ሄድን ገባን። በቃ ምንም ልትገባበት የማትችል ነገር ማለት ነው። ያ ሁሉ ታራል ደርሶ ብሎ የቆመበት ቦታ ላይ ነበረ የሄድ ነው ማለት ነው። መጨረሻ ላይ ጠዋት ነበር እንደዛ የሆነው። እስከ ሌሊቱ 6 ሰዓት ማለት እንደ ኢትዮጵያ አቆጣጠር ነው የምነግርህ ታራል ደረሰንም ነበር።
ኤፍሬም በስደት ሀገር ውስጥ የአምልኮ መብትን የሚገፉ እንቅስቃሴዎች ተደራጅተው በሚያጠቁ ወጣቶች አማካኝነት እንደሚፈጸምም ይናገራል። የስደተኞች ግጭት፣ የአካል ጉዳት፣ እስር እንዲሁም እስከ ሞት የሚደርስ ዜና ስደተኞች በሚያዘወትሯቸው አርበን ማዕዲና ዘይቱን አካባቢዎች መደጋገማቸውንም ይናገራል። ላለፉት 10 ወራት ካይሮ የኖረው አብዲ ኑርም በስደተኛው ማህበረሰብ ዘንድ እየተፈጠረ ያለው ግጭት ሰለባ እንደሆነ ይናገራል።
እኔ ፎቶ አንስቼ ልክላለሁ ከፈለክ። እኔ ጭንቅላቴን እኔ መቱኝ በድንጋና በጠርሙዝና በዱላ እኔ መቱኝ። እኔ እንደ ግሌ ከዛው የደረሰብኝ ሻይ ቡና ከምንልበት ካፌ ነው መተው በጮ ይለውግተው ነው የሄዱት። ቀጥቅጠውም በቃ ሚስሪ ራሱ አላስጣለንም። እነሱ በሰዓቱ እኛ ጩኸን ፖሊስ ብንጠራም ፖሊስ አይደርስልንም። ግብጻውያንም አይገለግሉንም። ተጎድተን እኛ እየታሰርን እኛ ተጎድተን እኛ እየተመታን ያለን።
አብዲ ጥቃት አድራሾቹ የተወሰነ የህብረተሰብ ክፍልን ለይተው ያጠቃሉ ብሎ የደመደመበትን ምክንያት ተጠይቆም ይህንን ተናግሯል።
አማርኛ ቋንቋ የሚናገር አረንጓዴ ቢጫ ቀይ ልብስ በስህተት የለበሰ ጉትቻ ያደረገ ከማተባቸው ላይ መስቀል አረንጓዴ ቢጫ መቀይ መስቀል ያደረገች የራሳቸውን ሰው ራሱ ሳይቀር በቃ ታድነን ያለ ነው።
ሁለቱም ቅሬታ አቅራቢዎች አቤቱታቸውን ለማሰማት ያንኳኳቸው በሮች ሁሉ እንዳልተከፈቱ ተናግረዋል። አብዱል ባህ ቃሶ ካዮ በካይሮ የኦሮሞ ማህበረሰብ መሪ ናቸው። የማህበረሰቡ አባላት በአገሬው ሰው ዘንድ የሚደርስባቸው የማግለል ጤና ኬላን የመሳሰሉ አገልግሎቶችን መነፈግ ውሃ እየቆረጣችሁ ነው በሚል ድብደባ የሚደርስባቸው ተጠቂዎች እንጂ ሌላውን ስደተኛ የሚያጠቁ አለመሆናቸውን አንስተው ያስረዳሉ። ቀደም ብሎ የተሰሙ ቅሬታዎችንም አይቀበሉም።
Kuni dugarra kan fagaate ilaalchi gibbinsi sabaa injira
ihe beunetu keunet iraqa naw እነሱ በተባበሩት መንግስታት የስደተኞች ጉዳይ የሶስተኛ አገር ድል ለማግኘት ብለው ከአረቦች ጋር አብረው ባሆኑ እየተሰማ ያለውን የኦሮሞ ድምጽ ጥላሸት ለመቀባት በተለያዩ ጊዜ ጥቃት ለመሰንዘር ሙከራ ሲያደርጉ ነበር። የኦሮሞ ተወላጆች ባሁኑ ሰዓት በአገር ቤት እየተካሄደ ስላለው ሁኔታ የተቃውሞ ሰልፍ ሲያደርጉ ባለፈው በሰልፉ ውስጥ ሰርጎ በመግባት ለሰልፉ የወጡትን ሰዎች በስድብና በተለያየ መንገድ ሲያስቀይሟቸው ነበር። በተጨማሪም የዚህ አገር ወጣቶችና ፖሊሶችን በመጠቀም የኦሮሞ ልጆችን ሲያስፈራሩና ሲያሳስሩ ነበር። ስለዚህ UNHCR ጨምሮ የአገሩ መንግስት የኦሮሞ ህዝብ ሰላማዊ ህዝብ መሆኑን እንዲያውቁ በዚህ አገር ያለን የማህበረሰብ አባላት ጥረት አድርገናል። በተለይ የአገሩ ጸጥታ ኃይሎች በኦሮሞና በአማራ ስደተኞች መካከል ለተፈጠረው አለመግባባት ሰላም እንዲያወርዱ ተደርጓል። ሁሉም ስደተኛ ነው። ሁሉም እንደበፊቱ አብሮ እየኖረ ነው ያለው። ከሁለቱም አካል ግን በቂ ግንዛቤ ሌላቸው አሉ። ችግር ሊፈጥሩ የሚችሉ ያ ደግሞ የአማራውንም የኦሮሞውንም ወገን የሚወክሉ አይደለም እና ይሄ ጉዳይ ይሄን ይመስላል ለማለት ፈልጌ ነው።
አማራ ለይ በቃ ወኒ ኡመት ኦሮሞ ከምትጡ ቀንሶነች ኡመት አማራውን ደስ በቀታውን ደስ በቃ አይምቡ አኒ ኩኒስ ከነማ ፈካታ የቹ በርባዴት
አብዱል ባሂ ቃሶ ካዩ መስል የግጭት ስሞታዎች እየተደጋገሙ የመምጣታቸውን ሁኔታ በማንሳት ኢትዮጵያን በስደት በሚኖሩባት ካይሮ የተሻለ መግባባት ላይ እንዲደርሱ ምን መደረግ አለበት ብለን سنጠይቃቸው ይሄንን መልሰዋል።
kana rabbi hojjeta turre community len oromo yekana jiran community relation tujira
bezi gudday yeserran nebern ezi ager amist oromo maabereseb no yallut nezi maabereseboch baageru በስደት የሚኖሩ ሰዎች ሁሉም እኩል እንደሆኑ የተለያዩ የፖለቲካ አመለካከት ቢኖራቸው ተስማምተው ተቻችለው እንዲኖሩ አባሎቻቸውን የግንዛቤ ትምህርት እየሰጠናቸው ነበር። ይህች ሀገር አገራችን አይደለችም። ከዳሴ ግድብ ጋር በተገናኘ እነሱ ሁላችንንም በአንድ አይን ነው የሚያዩን። በግብጽ በስደት ያሉት ከዚህ ከግድቡ ጀርባ እንደሌሉ ግንኙነትም እንደሌላቸው የግንዛቤ ማስጨበጥ ስራም ስንሰራ ነበር። የተባበሩት መንግስታትን የስደተኞችን ጉዳይ ጨምሮ ሌሎች የሰብአዊ ድጋፍ ሰጪ ድርጅቶች ለዚህ ተጨማሪ ምስክር ሰጥተውን ነበር። እኛም በትልቅ መድረክ ከአማራ ማህበረሰብ መሪዎች ጋር ለመመካከር ፍላጎት ነበርን። ግን እነሱ ፍቃደኛ ስላልሆኑ ጉዳዩን እንዲሁ አለፍን ማለት ነው።
ገሩ ኢሳን ሄየማማዋን እንተይኒስ ዲፎንሰኒን ዲዝኔብረ ደብረመጀቹዳ
በዚህ ዘገባ ውስጥ ግብጽ የሚገኘው የኢትዮጵያ ኤምባሲ ሐሳቡን ያጋራን ዘንድ ለቀናት ያደረግነው ጥረት አልተሳካም። ከግብጽ መንግስት ተወካዮች የሚሰጥ መልስንም ለማካተት ያደረግነው ጥረት ለዛሬ አልተሳካም። አካተን በሌላ ዘገባ ለመመለስ እንሞክራለን። እንደ አውሮፓውያን አቆጣጠር ሐምሌ 2020 ዓለም አቀፉ የስደተኞች ድርጅት የግብጽ ቅርንጫፍ ባወጣው ወርሃዊ ሪፖርት ላይ በአገሪቱ ከሚገኙ ከ250,000 ስደተኞች መካከል 16,181 ኢትዮጵያውያን ጥገኝነት ጠያቂዎችና ስደተኞች መሆናቸውን ይፋ አድርጓል። ለአሜሪካ ድምጽ ሀብታሙ ዘዩም ዋሽንግተን ዲሲ።
ሀብታሙ ስዩምን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ባልደራስ ለእውነተኛ ዴሞክራሲ የተሰኘው የፖለቲካ ፓርቲ ካለማስረጃ ተይዞብኛል ያላቸው የአመራር አባላቱ ያለምንም ቅድመ ሁኔታ ይፈቱልኝ ሲል ጠየቀ። ብሔራዊ መግባባት ሊመጣ የሚችለው ሁሉንም የሚያሳትፍ የፖለቲካ ኃይሎች መድረክ ሲዘጋጅ እንደሆነም አስገነዘበ። መለስካቸው አምሃ ዝርዝር አለው።
ባልደራስ ሰሞኑን በጠቅላይ ሚኒስትር ጽህፈት ቤት ጠቅላይ ሚኒስትሩ ከተፎካካሪ ፓርቲዎች ጋር አድርገውት የነበረውን መድረክ በማንቀፍ ከብሔራዊ መግባባቱ በፊት ካለማስረጃ የተያዙት የፓርቲያችን አመራር የሆኑት አቶ እስክንድር ነጋ፣ አቶ ስንታየሁ ቸኮል፣ ወይዘሮ ቀለብ ስዩምና የፓርቲው አባል የሆነው ገመነው አበራ ያለምንም ቅድመ ሁኔታ እንዲፈቱ ሲል ጥሪ አቅርቧል። ፓርቲው ባሰራጨው የጽሑፍ መግለጫ መንግስት ህግ ማስከበር ተስኖት በአዲስ አበባ ከተማ ለደረሰው ጉዳት በፈጠራ ወንጀል ያለበት ማስረጃ አመራሮቹ ያሰራቸው የመንግስት ስልጣን የያዘው ፓርቲ በሐሳብ ገበያ ተወዳድሮ ሊያሸንፈው እንደማይችል ተገንዝቦ እንደሆነም ይናገራል። የፓርቲው የፖለቲካ ጉዳዮች ዘርፍ ኃላፊ አቶ ጌታነ ባልቻ ለቪኦኤ በሰጡት ተጨማሪ ማብራሪያ አሁን የተወሰደው እርምጃ የህግ የበላይነትን የሚያሳይ እንዳልሆነም ይናገራሉ።
አዎ የኛ ቋያት ያቄው ምንድነው የገበናይነት ማለት ጥፋት የሚያጠፋው ማድረጃት ይዝና ከዛ በዛ ጋር ተይቋል ምንም ያላደረገ አይኑ ቀለም አላማረኝም ብለ አፈ ከዛ ማስረጃ ተታፈላልግበት አጥቶልም እንደዛ ብቻ ሳይሆን ያ ሰውዬ ከሷል አጥቷል እንደዚህ አርጓል ብለ በቴሌቪዥን በስልጣነ ሐላፊው ያው ፖሊስ ከፍተኛ ሐላፊ ዘርፎ እንደዚህ አርጓል ምናምን ብሎ ለፍርድ ቤት ማቅረብ የሚገባውን ጉዳይ ማንንም ሰው የሰባይ መርት ጭምርኮ ነው ማለት ማድረጃ ሲገኝለትና ወንጀለኛ ነው ሲባል ድረስ ማንንም ሰው እንደነሳ መቆጠር የሰባይ መርት ጭምር ነው። ሰባይ መርቱ ግን ተጥሶ አንድ ከመደብደብ ጀምሮ ወንጀለኛ እንደሆነ ተደርጎ የተከበረ ሰውን ጭምር በማጠልሸት ድርጅት መሪዎችን በፖለቲካ አመለካከታቸው አስሯል። ይሄ የሕግ የበላይነት አያመጣም።
ጠቅላይ ሚኒስትር አብይ አህመድ ቀደም ሲል የመግለጫ እንደተከሰው ከተፎካካሪ ፖለቲካ ፓርቲዎች ጋር ባለፈው ሳምንት ባደረጉት ውይይት ላይ እንደ ባልደራስ ሁሉ የአንድ ሌላ ተፎካካሪ ፓርቲ አባል የአመራር አባላቸው መታሰራቸው ትክክል እንዳልሆነ በማስታወስ ጥያቄ አንስተው ነበረ። ጠቅላይ ሚኒስትሩ በዚህ ጥያቄ የሰጡት መልስ ይህንን ይመስላል።
እዚህ ያለን ሰዎች ተቋም እየናቅን፣ ህግ እየናቅን፣ ህግ የሚያስከብሩ ሰዎች እየናቅን ስለ ዲሞክራሲ ብንናገር ሰሚም አይኖርም፣ ወደፊትም ዲሞክራሲ ማረጋገጥ አይቻልም። አምስቱን ህጎች ማክበር አስፈላጊ ነው። የእናንተ ማራዶናዎች ቤታችሁ ያዟቸው። በኢትዮጵያ ውስጥ የተለየ ማራዶና የለም። እኔም አንተም የሚዳኘን ህግ ነው። እኔም ካጠፋው ፍርድ ቤት መሄድ አለብኝ። ለምን ታዲያ ይህን ካመናችሁ ዝም ብላችሁ ከፍታችሁ ተዋችሁ ካላችሁ ኮሽ ባለ ቁጥር ካስተር መልሰን ወደነበርንበት ስለምን ሄድ? ትንሽ መታገስ ስለሚያስፈልግ ያን ብናደርግ ህዝቡም ይገነዘባል የሚል አሳብ ስለነበረን እንጂ የሚያሳስር ማስረጃ ጠፍቶ ነው እንዴ? ሁላችሁም ታውቁት አይደለም በየአደባባዩ የነበረውን ሁኔታ።
የባልደራስ ለእውነተኛ ዲሞክራሲ ፓርቲ በመጨረሻም በሀገሪቱ የብሔራዊ መግባባት የሚፈጠር በሀገራችን የፖለቲካ መድረክ ውስጥ በቀኝም ሆነ በግራ የኃይል አስተላለፍ ውስጥ ያሉ ህዝብ የሚደግፋቸው የፖለቲካ ኃይሎች በሙሉ ጥሪ ተደርጎላቸው የውይይቱ አካል እንዲሆኑ የሚል ሀሳብ አቅርቧል። የፖለቲካ ኃይሎች የህዝብ ድጋፍ እንዴት ባለ ሚዛን እንደሚለይ ግን መግለጫው ያለው ነገር የለም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አማሃን ላደረሰን ዘገባ እናመሰግናለን። አድማጮች ሙዚቃን ጋብዛችሁ
I'm not afraid.
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ስልክ ቁጥራችን እናስታውሳችሁ፣ 2022059942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። horn@vnews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁነን አብራችሁን ሁኑ። ወደ ተከታዩ ዝግጅት እንለፍ። መላው ዓለም ትኩረቱን በኮሮና ቫይረስ ላይ ባደረገበት በዚህ ወቅት የዩናይትድ ስቴትስ ልዩ መልእክተኞች ግን በአፍሪካ የሳህል ክልል በተለይም በማሊ ያለው የፖለቲካ አለመረጋጋትና እየተባባሰ የመጣው የሰብአዊ መብት ጥሰት አደገኛ አዝማሚያ እያሳየ መሆኑን ይገልጻሉ። የቪኦኤዋ አኒታ ፓውል ያሰናዳችሁን ዘገባ ደረጀ ደስታ ያቀርበዋል።
ዓለም ትኩረቱን በኮሮና ቫይረስ ላይ ባደረገበት ጊዜ ሌላው ግን ደግሞ በበረሃማውና ሰፊው የአፍሪካ ቀጠና በሳህል ሞትና እልቂትን ይዞ መጥቷል። የዩናይትድ ስቴትስ ልዩ መልእክተኛ ከፍተኛ ባለስልጣን ጄ ፒተር ፋም እንደሚሉት ከቅርብ ጊዜ ወዲህ በአካባቢ ያደገ የመጣው ነገር በጣም አሳሳቢ መሆኑን ሲገልጹ እንዲህ ይላሉ።
In the last quarter by our count, that's the quarter ended June 30th, there were 270 attacks.
በእኛ አቆጣጠር ያለፈው ሩብ ዓመት የተገባደደው ጁን 30 ነው። በዚህ ጊዜ ውስጥ በቡርኪና ፋሶ፣ በማሊና ኒጀር 270 ጥቃቶች በጽንፈኞች ተፈጽመዋል። ያ ቁጥር ካለፈው ዓመት ጋር ሲነጻጸር በ40 ከመቶ ጨምሯል። ይህ ትልቅ ቁጥር ነው። አዝማሚያው አሳሳቢ ነው።
ምንም እንኳን የፕሬዝዳንት ትራምፕ አስተዳደር ሰላም ለማስከበር ሲባል ከወጣው ገንዘብ አንጻር አዋጭነቱን መዝነው በአፍሪካ በጀት እንዲቆረጥና የሰላም አስከባሪዎቹ ወታደሮች ቁጥር እንዲቀንስ እየገፋፉ ቢሆንም የተባበሩት መንግስታት የሰላም አስከባሪ ኃይላት በአካባቢው ለበርካታ ዓመታት የሰሩበት ሲሆን ብዙ ቢሊዮን ዶላሮችንም አውጥተውበታል። የዩናይትድ ስቴትስ ልዩ መልእክተኛ ፋም እንደሚሉት ግን ይህ የወታደራዊ ኃይል ጉዳይ ሳይሆን የመልካም አስተዳደር ችግር ነው እንዲህ ይላሉ።
Let's face it, if we really examine the crisis in the Sahel, at the end of the day, it's a crisis in state legitimacy, in governance, in
ይህን ሁኔታ እንጋፈጠው። በሳህል ውስጥ ያለውን ቀውስ ገምግመን ስንጨርስ የምናገኘው የመንግስትን ህጋዊነትና አስተዳደር ያለመቀበል፣ መሰረታዊ ፍጆታዎችንና አገልግሎቶችን ማቅረብ አለመቻል ወይም የተለያዩ የህብረተሰብ ክፍሎችን አቅፎ ሁሉን አካታች አለመሆን ቀውስ መሆኑን ነው። በዚህ የተነሳ በቅርቡ በዓለም አቀፉ የሰብአዊ መብቶች ተሟጋች ተቋም ሪፖርት የተደረጉ በተለይም ቡርኪና ፋሶ ውስጥ የሚታዩ በሰብአዊ መብቶች ላይ የሚፈጸሙ ጥቃቶች በጣም ያሳስቡኛል። እነዚህ ጥቃቶች በሞራልም ሆነ በስነ ምግባር ትክክል ስላልሆኑ ብቻ ሳይሆን ህዝብን ከመንግስት በመነጠል ጽንፈኞችን ለመዋጋት የሚደረገውን ጥረት የበለጠ አስቸጋሪ ስለሚያደርጉት ጭምር ነው።
ሸክሙ እጅግ አስቸጋሪ የሆነባቸው መሆኑን የገለጹት ወታደራዊ አዛዦቹ ናቸው። የዩናይትድ ስቴትስ የአፍሪካ ልዩ ኃይል አዛዥ አየር ኃይል ሜጀር ጀነራል ማርክስ ሂክስ እንደ አውሮፓ አቆጣጠር በ2018 ለቪኦኤ እንደተናገሩት በአፍሪካ የአልኬዳ ቡድኖች የሚመሩትን ጥቃት ሰንዛሪ ጽንፈኞችን ለመዋጋት በአካባቢው ስላደረጉት ተልእኮ ሲገልጹ እያሸነፍ አይደለም ብለው ነበር። ጀነራል ፋም እንደሚሉት እንደ ማሊ እየተዳከሙ ያሉ የመንግስት ተቋማት የህዝብን ተቃውሞ ይቀሰቅሱና አገሪቱን ለበለጠ ቀውስና አለመረጋጋት ይዳርጓታል ብለዋል። ለመሆኑ በሳህል እያሸነፍን ነው ተብለው የተጠየቁት ፋም እንዲህ ብለው መለሱ።
It depends on what time horizon you use and what definition you use for winning. If it's scoring specific successes, I think
ማሸነፍ በየትኛው የጊዜ ቀጣና እንደምትለካው ወይም በየትኛው መስፈርት እንደምትተረጉመው ይወሰናል። ያ የተወሰነ ውጤት ካመጣ ጥሩ ነው። ለምሳሌ የፈረንሳይ አጋሮቻችን በዩናይትድ ስቴትስ ትብብርና እገዛ ከወራት በፊት የእስላማዊ ማግረብን ኤሚር አብዱል ማሊክ ድሩግደልን ጨርሶ በማስወገድ ረገድ ያመጡት ውጤት ያማሸነፍ ሊባል ይችላል። በሌላ በኩል ደግሞ በቡርኪና ፋሶም ሆነ በማዕከላዊ ማሊ ባሉ አካባቢዎች የጸጥታ ችግር በመስፋፋቱ ያ ስኬት ሊሆን አይችልም። ስለዚህ በተመሳሳይ ጊዜ ቀጣይነት ያላቸው ተግዳሮቶችና ችግሮች አሉ እና ስኬትና ማሸነፍ የሚል ሰው እነዚህን ነገሮች እንዴት እንደሚመለከታቸው ማወቅ ፈልጋለሁ።
እሳቸው እንደሚሉት ማሸነፍ ቀጥተኛ መልስ የለውም። ምክንያቱም ይህ በወታደራዊ የጦርነት ሜዳ በመደበኛ ውጊያ ታይቶና ተሰልቶ የሚወሰን ጦርነት አይደለም። ይህ አይነቱ ችግር መላ ትኩረትን ትዕግስትና ዲፕሎማሲን የሚጠይቅ ችግር ነው። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ብርሃነ በርህን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በአባይና አዋሽ ወንዞች ላይ ምርምርና ጥናት የሚያካሂድ ማዕከል ወሎ ዩኒቨርሲቲ ተቋቋመ። የማዕከሉ መቋቋም ኢትዮጵያ የተፈጥሮ ሀብቶቿን በአግባቡ እንድትጠቀም ከማድረግ ባለፈ የዓለም አቀፉን ህብረተሰብ የተዛቡ ምልከታዎች በማረምም የላቀ ሚና ይጫወታል ተብሏል። መስፍን አራጌ ዘገባ አለው።
በደሴ የጀሜ ኮረብታ ላይ በግርማ ሞገስ ከተቆፈሰውና ከ107 ዓመት የድሜ ባለጸጋው ታላቁ አይጠየፍ አዳራሽ ጣሪያ ላይ የሚፈሰው የዝናብ ውሃ ወደ ሁለት ታላላቅ የኢትዮጵያ ወንዞች ይቀላቀላል፣ ወደ አባይና ወደ አዋሽ።
አንድ ጣራ ላይ ግማሹ ለአዋሽ ግማሹ ለአባይ የሚያካፍል ነው። የወሎን ህዝብ ማንነት የሚገልጽ ነው። በብሔር በሃይማኖት በጎጥ ሳይከፋፈል የኖረ ህዝብ ነው።
እንደ ዩኒቨርሲቲው ፕሬዝዳንት ዶክተር አባተ ጌታውን ጥቆማ ወሎ ዩኒቨርሲቲም ለታሪካዊ ስፍራ የሚመጥን ታሪካዊ ማዕከል አቋቁሟል። የጥቁር አባይና የአዋሽ ተፋሰሶች ምርምር ማዕከል
ይህንን ያቋቋምንበት ምክንያት በሁለቱም አካባቢ ላይ አሁን ብዙ ጊዜ ክርክራችንም ውይይታችንም ሳይንሳዊ አይደለም፣ ትርክት ነው። ዝም ብሎ ከመሬት የተነሳ ስለነበረ ከአዋሽ ተፋሰስ ጋር ራሱን የቻለ ተቋም አለ፣ ያንን እንዲያጠና ለምርምር እንዲውል። አዋሽ ብቸኛው በኢትዮጵያ ተነስቶ በኢትዮጵያ ውስጥ የሚቀር በተለይ በዚህ በአፋሩ አካባቢ ላይ የብልጽግናችን ምንጭ ነውና ለሱ በጥናት ተመስርቶ እንዴት አገልግሎት ላይ እናውለው ነው። ሁለተኛው አባይ ነው። ትልልቅ ገባር ወንዞች ከሁሉ አካባቢ ነው የሚሄዱት። አባይ እስከ ግብጽ ድረስ ያለውን ህይወት የሚመግብ ነው። ከቀያችን ከደጃችን እየተሄደኛ ከአባይ ላይ አፈራችንንም ጠርጎት ይወስዳል። መሬቱ አሁን ራቁቱን ቀርቷል። 60% የሚሆነው ኢትዮጵያ ህዝብ ጨለማ ውስጥ ነው ያለው። መብራት የለም። እዚህም ወሎ ብትሄድ በኩራዝ ነው እያነበብ እንዴት እየደረሰ ነው። ስለዚህ ይሄንን ውሃ እኩል በሆነ መልክ የኛን ችግርን በማሳየት ሳይንሳዊ በሆነ መልክ ለግብጽ ህዝብ ለማቅረብ ጥናት ማዕከል ያስፈልጋል። ዝም ብሎ ጉንጭ አልፋ ክርክር አይደለም። ወደታች ያሉ ሀገሮች ወደ ላይ ያሉ ሀገሮችን ችግር በደንብ እንዲያዩት በሃያኛው ክፍለ ዘመን ሁሉ ነገር በውይይት ነው መፈታት ያለበት። ውይይት ደግሞ ሲባል ያንተ ችግር ሌላው እንዲረዳልህ ያስፈልጋልና የግብጽ ወንድሞቻችንን እየጋበዝን የአዋሽ ተፋሰስ አካባቢ ያሉትንም እየጋበዝን ጥና ማዕከሉ ላይ ሳይንሳዊ የሆነ ስራ ከያድበት ነው።
በወሎ ዩኒቨርሲቲ የህግ መምህር የሆኑት ይበልጣል መስዋዕቱ የማዕከሉ መቋቋም በሳይንሳዊ ትንታኔ የተደገፈ መረጃ ለመለዋወጥ ያስችላል ይላሉ።
ብዙ ዓለም አቀፍ ስምምነቶችና ኢትዮጵያ ይብን ባለፈው የተፈራረሙት የ2015 የመርሆች ስምምነት ላይ ራሱ አንዱ የሀገራት ግዴታ የሚለው ምንድነው? ስለ አባይ የመረጃ የመቀየር ግዴታ አስቀመጠበት ሁኔታ አለ። ግን ምንድነው ለምሳሌ እኛ የምናቀየረው መረጃ ምንድነው? የምንሰጣቸው መረጃ ምንድነው? መጀመሪያ ምን ያክል ነው አባይ የምናውቀው? እኛ ምን ያክል ነው ግባሮቻቸውና ወንዞቻችን በስነታት የምናውቀው? እኛ ለምን ጥናት ስለሚፈልግ ለማጥ ኢቨን የአባይ አመታዊ ፍሰት ይሄን ያክል ነው የሚሉን እኮ ግብጾች ናቸው። 85% የአባይ ውሃ ከኢትዮጵያ ይፈሳል ምናምን ይሄንም እነሱ ይነገሩን እኛ እናቀውም። እንደውም አንዳንድ ምሁራንም እንደሚያስቀምጡት ምንድነው ኢትዮጵያ ውስጥ በጣም ከፍተኛ ዝናብ የሚኖርበት ወቅት ላይ የኢትዮጵያ ኮንትሪቢሽን እስከ 95% ድረስ ይሄዳል ነው የሚሉት። ዘፎ እነዚህ ምርምር ተቋማት እንትን ማለት አስፈላጊ ፋክቶችን ወይ ደግሞ መረጃዎችን ውሃው ላይ እንድናቅ ያግዛሉ።
ከዚህ በተጨማሪ ገባር ወንዞች ላይ እየደረሰ ያለውን ችግር ለይቶ መፍትሄ ለማስቀመጥም የማዕከሉ መቋቋም ጠቀሜታው የላቀ መሆኑን ጠቅሰዋል። የወሎ ዩኒቨርሲቲ የብዝሃ ህይወት መምህርና ተመራማሪ ዶክተር ሁሴን አዳል ከሶስት ዓመታት በፊት የአዲስ አበባ ዩኒቨርሲቲ ከካርቱም አቻው ጋር በአባይ ጉዳይ ካርቱም ውስጥ ባዘጋጁት ውይይት ላይ የሰሜን ኢትዮጵያ ዩኒቨርሲቲዎች ልዑካን ቡድንን በመምራት ተሳትፈው ነበር። በወቅቱ ጥናታዊ ጽሑፍ ያቀረቡ የሱዳን ተመራማሪዎች አድሏዊነት የተሞላበትና ብሔራዊ ጥቅማቸውን ለማስጠበቅ ብቻ ሲሉ በሳይንሳዊ ትንታኔ ያልተደገፈ ገለጻ ማቅረባቸውን ያስታውሳሉ።
የወርክሾፑ መሪ ሀሳብ ኢምፓክትስ ኦፍ ጌርድ ወይም
ታላቁ ህዳሴ ግድብ ተጽዕኖዎች በሚል ስለነበር 14 የጥናት ወረቀቶች ወይም ምርምር ሀሳቦች ቀርበው ነበር። ከነዚህ ውስጥ 11 በዩኒቨርሲቲ ኦፍ ካርቱም ቀረቡ ሲሆን 3ቱ ከኛ አካባቢ የሄዱ ነበሩ እና እዛ ላይ የታዘብኩት ነገር ምንድነው የቀረቡት ወረቀቶች ላይ የካርቱም ዩኒቨርሲቲ ምሁራን በአጠቃላይ በሁሉም መስክ ግድቡ ከግድብ በታች ላሉ ሀገሮች ጎጂ እንደሆነ አሉታዊ ተጽዕኖ እንደነበረው ከጥናት መሰረተ ሀሳብ ሙጪ ወጣ ያሉ የማስረት የማስረዳት የብሔራዊ ጥቅምን ብቻ የማረጋገጥ ካሄድ ነበረበት። በዛን ጊዜ የነበረውን አካሄዳቸውን ያየሁት አንድም ከጭፍን ስጋት የተነሳ፣ ሁለተኛ ደግሞ ኢትዮጵያ ላይ እንደ አይነት ልማት የሚደረግ ከሆነ ወደ ታላላቅ ልማቶች የሚያሸጋግር በመሆኑ ጠንካራ ሀገር በጎረቤት መገኘቱ የሚመለከቱበት አይን የተለየ በመሆኑ ነው ብዬ ነው የምለው።
የህግ ምሁሩ ይበልጣል ግን ግብጽ በተፋሰስ ውስጥ ያሉ ሀገራት የሷን ጥቅም እንዲያስከብሩላት የፖለቲካ ሸፍት ከመስራት አትመለስም ባይ ናቸው።
የናይል ፖለቲካ ውስጥ ለምንድን ነው ግብጾች የዲፕሎማቲክና አጠቃላይ ፖለቲካ የበላይነት ወሰዱብን ብለን ስንጀምር ትልቁ መነሻቸው ግብጽ ውስጥ በሙሉ ሰዓት የሚሰሩ እንደዚህ የሪሰርች ናይል የሚሰሩ የሪሰርች ተቋማትና የበርበር ተቋማት መኖራቸው ነው በዋናነት።
የማዕከሉ መቋቋም እንደዚህ አይነት የተዛቡ አቋሞችን በማስተካከል ሚዛናዊ ዳኝነት እንዲኖር ያስችላል ባይ ናቸው አቶ ይበልጣል። ኢትዮጵያውያን በብሔራዊ ጥቅማችን ላይ አንድ መሆንን ከግብጽ መማር አለብን ሲሉም ያሳስባሉ።
ስለ ግብጽ ሲነሳ በየትኛውም ሁኔታ በየትኛውም የፖለቲካ አቋም ላይ ቢላዩ የናይል ጉዳይ ላይ ሲመጣ እንደሚያረጉት ብዙ አረብ ሀገራትና ግብጽን አንድ አርጓት ተሸማራ የማድረግ ነገር አለ። ግብጽ ግን በብሔራዊ ጥቅም በመጣ ጉዳይ ላይ የፍልስጤምን ጉዳይ ወደ አላበሰው እኮ ክስ ያድቀም ሰው ግድበት ሁኔታ አለ። ይሄ የሀገር ጉዳይ ላይ ሲመጣ ወደ አለዚህ ምናምን የምንለበት ነገር የለም ነው። ስለዚህ ከነሳውን ከግብጾች መማር ያለብን ብዙ ላይ ይሰናል። አስዋኔ ሲያስገነቡት ሶሻሊስት ነበሩ። ልክ አስዋን እንደጨረሱ ናስር ሞተ። ሳዳት ይመጣ ምኑ ነው የመጣው? ካፒታሊስት ነው የመጣው። ካፒታሊስት ነው ከናሚ ጋር ጎን የሰለፈው እና ግብጾች አይደለም ከናይል ጉዳይ ጋር ኢቨን አለም አቀፉ የፖለቲካ አሰላለፍ ራሱ በስራ ተጠቅመዋል የሚባልበት ሁኔታ ያለ።
በቅርቡ በተካሄደው የአማራ ዩኒቨርሲቲዎች ፎረም ማዕከሉን በማጠናከር አገራዊ ተጠቃሚነትን እውን ለማድረግ ዩኒቨርሲቲዎቹ ቃል ገብተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
በአዲስ አበባ ጎዳናዎች ላይ በየዕለቱ ትራንስፖርት ጥበቃ የሚሰለፉ ነዋሪዎችን መመልከት የከተማዋ የትራንስፖርት ችግር ምን ያህል ስር የሰደደ መሆኑን ማሳያ ነው። ባለም አቀፍ ተቋማት መረጃ መሰረት ከ4 ሚሊዮን በላይ ነዋሪዎች ባሏት አዲስ አበባ የህዝብ ትራንስፖርት የሚሰጡ ተሽከርካሪዎች ቁጥር እጅግ በጣም አናሳ ነው። ይህንን ከፍተኛ የትራንስፖርት ችግር ለመቅረፍ ዛይ ራይድ የተሰኘ ኩባንያ ከአሜሪካው የኡበር ኩባንያ ጋር የሚመሳሰል የቴክኖሎጂ ውጤት በኢትዮጵያ መዲና ካስተዋወቀ 5 ዓመት ተቆጠረ። ቴክኖሎጂው ከ7000 በላይ ለሚሆኑ ነዋሪዎች የስራ ዕድል ሲፈጥር የትራንስፖርት ችግሩንም እየቀረፈ ነው። በዚህ ኢንተርኔት ላይ መሰረት ባደረገው የሜትር ታክሲ ስራ ዙሪያ ባልደረባችን ስመኝሽ የቆየ ከዛይድ ራይድ መስራችና ዋና ስራ አስኪያጅ ወጣት ሀብታሙ ታደሰ ጋር እንዲሁም በስራ ፈጠራው ተጠቃሚ ከሆነ ወጣት ጋር ቆይታ አድርጋለች። ቀጥሎ ይቀርባል።
ከ1 ዓመት በፊት ዮናስ አለሙ በኮንስትራክሽን ካምፓኒ ውስጥ የሳይት ተቆጣጣሪ ሆኖ ይሰራ ነበር። ፀሐይ ላይ ስሰራ ብዬ የማገኘው ገንዘብ በቂ አልነበረም የሚለው ዮናስ ዛይራይድ የተሰኘ ካምፓኒ በሚያመቻችለት የባንክ ብድር የራሱን መኪና መግዛትና ከቅጥር ወጥቶ በራሱ ሰዓትና ጊዜ መስራት እንደሚችል ሲያውቅ ግን ስራውን ትቶ የሜትር ታክሲ ስራን ተቀላቀለ። ከዓመት በኋላ ዮናስ በውሳኔው ደስተኛ መሆኑን ይናገራል።
የተሻለ ነው ከበፊቱ ስራዬ። ኦልሬዲ በፊት ተቀጥሮ ነበር የምሰራው፣ አሁን ራሴን ስራ እንድሰራ አድርጎኛል። አጋጣሚ አሁንም እየተማርኩኝ ነው። ካርቼ ራሴን አስተምራለሁ፣ ቤተሰቡን ረዳለሁ። ትራንስፖርት የማግኘት ሰው መጉላላት ቢያንስ ቀንሰዋል። ባለበት ቦታ በእጅ ስልክ ደውሎ ያለበት ቦታ ትራንስፖርት ማግኘት ይችላል። አሁን ላይ ታቡ ያው ደስተኛ እንደሆነ እየነገረን ያለ፣ ደህንነቱን ተጠብቆ ነው የሚገለገል ያለው። ስለዚህ ያው
ዛይራይድ በኢትዮጵያ የመጀመሪያው የታክሲ ተሳፋሪና አሽከርካሪ በሞባይል መተግበሪያ ወይም አፕሊኬሽን እና የጥሪ ማዕከሎች አማካኝነት የሚያገናኝ የቴክኖሎጂ ድርጅት ነው። የድርጅቱ መስራች ሀብታሙ ታደሰ ገና የ30ዎቹን እድሜ ለመቀላቀል የሚንደረደር በአሜሪካን ሀገር በቦስተን ከተማ አድጎ ከማሳቹሴትስ ዩኒቨርሲቲ በኢኮኖሚክስ የተመረቀ ወጣት ነው። የመመረቂያ የስራ ልምምዱን ለመስራት አዲስ አበባ የሚገኘው አፍሪካ ህብረት በመጣበት ወቅት ያየው የትራንስፖርት ችግር ግን ለዛሬ የፈጠራ ስራው ጥንስስ መሆኑን ይናገራል።
ኦፖርቹኒቲ የሚያወራ ሽግሮቻችንን እንናቀረበት ወይ እንፈታበት ነገር ይዛ ስለመጣ ነውና ያው ብዙ ሰው ለናገራችን እንዳነጭ ይሩሉ ይታወቃል። እይታችንን ካስተካከልን ያ ደህነታችን ደግሞ ኦፖርቹኒቲ ነው እንግዲህ ለስራ ፈጠራ ሰዎችንም ኢምፓወር ማድረግ እንችላለን ብዬ ስላሰብኩኝ ነው። ኦፖርቹኒቲ ስላየሁኝ ነው።
ሀብታሙ የአሜሪካው ካምፓኒ ኡበር በቦስተን ካምብሪጅ ከተማ ስራ ሲጀምር አብሮ ከጀመሩ ወጣቶች መሃል አንዱ ነበር። ኩባንያው እንዴት እንደሚሰራና በትራንስፖርት ዘርፍ ያመጣውን ትልቅ ለውጥ ካየ በኋላ ሀብታሙ የኢትዮጵያ ትራንስፖርት ችግርን መፍታት የሚችለው በቴክኖሎጂ መሆኑን አመንኩበት ይላል።
ኡበርን ሰክሰስ ካየሁኝ በኋላ ሲሚላር ነገር ኢትዮጵያ ውስጥ ላይሰራ የሚችልባቸው መንገዶች ይሄሉ። ምክንያቱም ኢትዮጵያ ውስጥ ያለው የትራንስፖርቴሽን ዲማንድ ኒዱ ሁላችንም እናውቀዋለን እና ይህን ነገር ኢትዮጵያ ውስጥ መጀመር አለበት እያሰብኩኝ እነሱም ኢትዮጵያ እንዲጀምሩ ስጠይቃቸው ያው ኢትዮጵያ ያላቸው አስተያየት በጣም ዝቅተኛ እና ትንሽ ስለሆነ ያው አልተቀበሉትም። ለዛ ከሆነ በቃ እኔ መሆን አለብኝ ይህን ነገር ሄጄ ኢትዮጵያ ውስጥ የምጀምረው ብዬ ጀምረናል ማለት ነው 2016 ላይ።
ኢትዮጵያ ውስጥ የቴክኖሎጂ ሁኔታ ለመስፋፋት በተለይ ደግሞ ኢንተርኔት በስፋት አገልግሎት ያለመዋሉ ከባድ አልነበረም?
ከባድ ነበረ። እንግዲህ ያው መጀመሪያ ሲያው ያው አብዛኛው ጊዜ ኢንተርኔት የሚጠቀመው ሶሻል ሚዲያ በመከታተል እንጂ ኢንተርኔት ላይ ያሉትን ሌሎች ነገሮችን ያው ብዙ ሰው አይጠቀምም ነበር እና ከባድ ነበር። ግን ያው ሰዎች ደግሞ ጥቅሙን ሲያዩ በቃ ሶስት ነገሮችን ነው እንግዲህ ሪዞልቭ ልናደርግ የመጣ ነው። አንደኛው ሴፍ ማድረግ ነው እንግዲህ ይህንን የትራንስፖርቴሽን ሴክተሩን። ሌላውን ደግሞ ከዚህ በፊት ይጠራ የነበረው የግምታዊ ዋጋ ኔጎሽት እናደርግ የነበረውን ፕራይስ አስቀርተናል። ሶስተኛ ደግሞ ወደ ታክሲው ከመሄዳችን ፈንታ ታክሲ ወደ እኛ ጋር እንዲመጣ ማድረግ ችለናል። ይህንን እስካሳየነው ድረስ ሰው የማይጠቀምበት ሁኔታ የለም።
እዚህ ካለው ኡበር አጠቃቀም ጋራ ለየት እንዲልና ኢትዮጵያዊ እንዲሆን አድርገነዋል የምትላቸው ሰራሮች ምን ያካትታሉ? እንደ ለምሳሌ ለመጥቀስ ያክል
የካርድ ፔመንት ፕላትፎርም የለም ኢትዮጵያ ውስጥ። ስለዚህ ካሽ ቤዝድ አደረግነው ማለት ከቦታ ልክ እንደ ታክሲ እንደምንጠቀመው ሜትሮን ሆነ ያደርጋል። እንደርስበት ቦታ ስደርስ አፕሊኬሽኑ ሲዘጋው የሚመጣውን አማውንት በካሽ እየከፈልን የምንሄድበት ሁኔታ ነው ያለው። ሌላው የእኛን ኮሚሽን ኮሌክት ስናደርግ ኡበር ላይ አውቶማቲክሊ ከማገኘው ገንዘብ ላይ ኮሚሽን 20%ም 25%ም ዲዳክት ተደርጎ ወደ ኡበር አካውንት ነው የሚሄድ። ኢትዮጵያ ላይ ድራይቨሮች አስቀድመው ዋሌት አላቸው አፕሊኬሽናችን ውስጥ፣ እዛ ውስጥ 1,000 ብር ያስቀምጣሉ። እኛ የምንወስደው ኮሚሽን 10% ነው። ስለዚህ 100 ብር መንገድ ሲሄዱ 10 ብር ዲዳክት እናደርጋለን ማለት ነው። አንደኛው ከኡበር የሚለየው ይሄ ነው። ሁለተኛው 24/7 የሚሰራ የጥሪ ማዕከል አለን። ኢንተርኔት በሚያስቸግርበት ጊዜ ኮንሴንተራችንን ተጠቅመው ታክሲ ማዘዝ ይችላሉ ማለት ነው። ሌላው በአማርኛ መስራቱ ቋንቋ መምረጥ መቻሉ፣ ይህም ትንሽ ከኡበር የተለዩ ፊቸሮች ናቸው።
እንግዲህ አሁን 5 ዓመት ሆናችኋል። እስካሁን ድረስ ምን ያክል ተቀጣሪ በድርጅታችሁ ይዛችኋል? ምን ያክል ሹፌሮችስ በዚህ ጠቃሚ ሆነዋል?
ከ7050 በላይ አሽከርካሪዎችን በእኛ ያስችለናል። 40 በላይ ሰራተኞች ቢሮአችን አሉ። ይህም እንግዲህ ኮሮና ከመጣ በኋላ የፊዚካሊ ቢሮ እየመጡ የሚሰሩ ሰራተኞችን ስላይቀነስ ነው እንጂ ይሄ ቁጥር እስከ 100 ድረስም ይደርሳል። አላማችን እንግዲህ አዲስ አበባ ከ30-40 ሺ ታክሲዎች፣ ትናንሽ ታክሲዎች ያስፈልጓታል። ለዛን ቁጥር ማሳደግ እና ብሶ ሴቶች ላይ ደግሞ ኤምፓወር የማድረግ ነው አላማችን።
ወይ ሴቶችን ስትጠቅስ ሴቶችን መሰረት ያደረገ የማስፋፋት ስራ ጀምራችሁ ነበር? ምን ደረሰ? እየሰራ ነው ወይ?
አዎ፣ ፕሮጀክቱ እንግዲህ እየሰራ ነው። የመጀመሪያውን 50 መኪኖች ከ2 ሳምንታት በፊት አስረክበናል። በዚህ ወር ሁለተኛው ዙር 50 መኪኖች እናስረክባለን። በሚቀጥለው ወር ላይ ደግሞ እንደዚሁ እያለን 50-50 እያደረግን ጎላችንን ሂት ለማድረግ ነው እንቅስቃሴ እየጀመርን ያለ ነው። ፕሮጀክቱ ሁሉንም ያካትታል፣ ግን ቅድሚያ የምንሰጠው አንደኛ ለሴቶች፣ ሁለተኛ ደግሞ ለሰማይ በነጭ ታክሲ አሽከርካሪዎች ነው። እዚህ ትራንስፖርቴሽን ሴክተር ላይ ብዙ ጊዜ ተጎጂዎች ሴቶች ናቸው። ብዙ ጊዜ ለጥቃት እስከ መደፈር ድረስ የሚደርሱ ችግሮች ነበሩ። ስለዚህ አንደኛው ይህን ሴፍቲ እንዴት እንቅረፍ ነው። ሁለተኛው ደግሞ እንዴት ሴቶችን ኤምፓወር እናድርግ ነው። አንደኛ ሴቶች ጥንቁቅ ናቸው። ሴቶች መቆጠብ ይችላሉ፣ ቤተሰብ መምራት ይችላሉ። እነሱን ኤምፓወር እናድርጋቸው፣ ይህንን ኤክስትራ ኬክ ስታርት እንስጣቸው በሚል ሀሳብ ነው እየሰራን ያለ ነው።
ከዛ በተጨማሪም ደግሞ ዛይራይድ ወደ ምዕራብ አፍሪካ ወደ ላይቤሪያ ጅማሬ እንደነበረውም አይቻለሁና ለሌሎች ሀገሮች የማስፋትን እቅድ አላችሁ?
ልክ ነው። ላይቤሪያ፣ ሪኮስት እና ጊኒ የመሳሰሉ አፍሪካ ሀገሮች ላይ ላይቤሪያ ላይ የመጀመሪያውን ሙከራም ረን አድርገን ነበረ። ይህ በኮሮናው ምክንያት ዲሌይ አድርገነዋል። ግን ያው አላማችን በሰማይ ኢትዮጵያ ላይንስ እንደሚለው ሁሉ በምድር ደግሞ ዛይራይድን አፍሪካ ውስጥ ማስፋፋት።
እንግዲህ አንተ ያለህበት የትራንስፖርት ዘርፉ ላይ ነው፣ በቴክኖሎጂ የማስፋት አላማ አለ?
አዎ፣ እንግዲህ አይፒኤ የሚባል የፔመንት ፕላትፎርም አለ እና ትልቁ ፕሮጀክታችን አፕሊኬሽን ተጠቅመን የሄድፎን ጃካችን ላይ የምትሰካ የካር ሪደር አለች። በዛ በኩል ሰዎች መገበያየት ይችላሉ እና የአይነት ፔመንት ፕላትፎርም ሰርተናል እና አሁን ከዛሬ ቀጥሎ ሮል አውት የምናደርገው ፕሮዳክታችን እሱ ይሆናል።
እንደዚህ አይነት ቢዝነሶች በተለይ ለወጣቶች ቴክኖሎጂን መሰረት ወዳደረጉ የስራ ፈጠራዎች እንዲገቡ ካንተ ኤክስፒሪየንስ ተነስተህ የምታካፍለው ምክር ካለ?
ለምሳሌ ጉግልን ብናይ፣ ራሱ ኡበርን ብናይ፣ አማዞንን ብናይ፣ ታንጀብል የሆነ ፕሮዳክት ሳይዙ ሰርቪስ ላይ ብቻ በቴክኖሎጂና በዳታ ብቻ ቢሊየንስ ኦፍ ዶላርስ ወርዝ የሚያደርጉ ካምፓኒዎች ለበት አለም ላይ ነው እየኖርን ያለ ነው። ኢንዱስትሪያል ሪቮሉሽን አምልጦናል። አሁን ግን የቴክኖሎጂ ሪቮሉሽን ነው እኛ ተጠቅመን ኢትዮጵያን ከድህነት ማውጣት የምንችለው። ተምሮ የተቀመጡ ወጣቶችን ላፕቶፕ እየሰጠን፣ ትሬኒንግ እየሰጠን፣ የተሻለ ፕሮዳክት ሶፍትዌር እንዲሰሩ በማድረግ በቴክኖሎጂ ኢትዮጵያ ከድህነት ማውጣት ትችላለን።
ዛይራይድ በሞባይል መተግበሪያ የሚሰራው የትራንስፖርት ቴክኖሎጂ ኢትዮጵያ ውስጥ ሲያስተዋውቅ ቀድሞ የነበሩትን የነጭ በሰማያዊ ታክሲ አሽከርካሪዎች ከገበያ እንዳይወጡ ከባንክ ጋር በማገናኘት አዲስ መኪና እንዲገዙና የሜትር ታክሲ ስራውን እንዲሰሩ በማገዙ ተቃውሞ አልገጠመም። ይልቁንም የተሳፋሪዎችና አሽከርካሪዎች ደህንነት ተጠብቆ የከተማዋን የትራንስፖርት ችግር ለመቅረፍ ትልቅ አስተዋጽኦ እያበረከተ ነው። ለአሜሪካ ድምጽ ራዲዮ ስምኝሽ የቆየ ከፌርፋክስ ቨርጂኒያ።
ስምኝሽ የቆየን እናመሰግናለን። ከአሜሪካ ድምጽ የምትተላለፍላችሁ የአማርኛ ቋንቋ አገልግሎት ወደ መጠናቀቁ ተቃርቧል።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ኢንተርኔትን ተገን አድርጎ የሚካሄደው የመረጃ መረብ ጥቃት ወይም የሳይበር ወንጀል በመላው ዓለም እየተስፋፋ ነው ይላል የዕለቱ ርዕሰ አንቀጽ ሐተታውን ሲጀምር። በተለይም በኮቪድ-19 ወረርሽኝ ሁኔታው እጅግ እየተባባሰ መሆኑን ገልጾ የኮሮና ቫይረስ ወረርሽኝ መኖሩ በይፋ ከተነገረበት ጊዜ አንስቶ እስካሁን ድረስ የሳይበር ወንጀል በ400% ማደጉን FBI ባወጣው መግለጫ ማስታወቁን ርዕሰ አንቀጹ አስታውሷል። በኮምፒውተሮችና በኢንተርኔት የመረጃ መረብ ላይ የሚፈጸመው የሳይበር ጥቃት እጅግ እየበዛ አደገኝነቱም እየጨመረ የበለጠ እየተወሳሰበ በመሄድ ወንጀሉ የመንግስትም ሆነ የግል ድርጅቶችን የግንኙነት የሥራ መረቦችንና ትስስሮችን ኢላማ ያደረገ መሆኑን ርዕሰ አንቀጹ አስታውቋል። ቢዝነስና የንግድ ድርጅቶች የንግድ ምስጢሮቻቸውና ቁልፍ መረጃዎቻቸውን፣ ዩኒቨርሲቲና ቤተ ምርምሮች ደግሞ የጥናትና የምርምር ግኝቶቻቸውን ሲሰረቁ፣ ዜጎችም እንዲሁ ማንነታቸው እየተጠለፈ በስማቸው በርካታ ወንጀሎች ይሰራሉ ብሏል ርዕሰ አንቀጹ። ባለፈው የሐምሌ ወር መጨረሻ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዩክሬን ዜግነት ያላቸውን አርተም ቪአቸስላቮቪች ራቼንኮና አሌክዛንደር ቪታሌቪች አርሜንኮ የተባሉትን በቁጥጥር ስር ለማዋል ወይም ለመያዝ የሚረዱ መረጃዎችን ለሚያቀብሉ በእያንዳንዱ ሰው መረጃ 1,000,000 የአሜሪካን ዶላር ወረታ ለመስጠት ቃል መግባቱን ያስታወሰው የርዕሰ አንቀጹ ጽሑፍ ሁለቱም ግለሰቦች ከቦታ ቦታ እየተላለፉ የተካሄደውን የተቀናጀ የሳይበር ጥቃት ወንጀል ፈጽመዋል ተብለው የተጠረጠሩ ናቸው ብሏል። እንቅስቃሴያቸውን በመከታተል በተደረገ ምርመራ ራቼኮና አርሜንኮ የአሜሪካ የገንዘብ ግብይትና የፋይናንስ ስርዓትን ደህንነት የሚቆጣጠረውን አካል ሴኩሪቲ ኤክስቼንጅ ኮሚሽንን መረጃ ክምችት ሰብሮ በመግባት በሐሰተኛ የኮምፒውተርና የድረገጽ ገንዘብ ዝውውርና ማጭበርበር ተከሰዋል ያለው ርዕሰ አንቀጽ ሁለቱ ግለሰቦች በድምሩ በ16 ተያያዥ ወንጀሎች መጠርጠራቸውና በሺዎች የሚቆጠሩ ምስጢራዊ ፋይሎችን ሰርቆ በመሸጥ ወንጀል እንደተከሰሱ የፍትሐብሔር ክስም የተመሰረተባቸው መሆኑን ርዕሰ አንቀጹ አስረድቷል። ርዕሰ አንቀጹ በመቀጠል ወንጀለኞቹን ለሚጠቁሙ ተባባሪዎች የሚሰጠው የወረታ ክፍያ የተመደበው የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ስር ከሚገኘው የተደራጁ ድንበር ተሻጋሪ ወንጀሎችን ለመዋጋት ከተመደበው ፕሮግራም ነው ካለ በኋላ ይህም አደንዛጅ እጾችን ለመዋጋት ከተመደበው ተመሳሳይ ፕሮግራም ጋር ተደምሮ እንደ አውሮፓ አቆጣጠር ከ1986 አንስቶ ወደ 75 የሚደርሱ ድንበር ተሻጋሪ ወንጀለኞችን ወደ ፍርድ በማምጣት ረድተዋል ብሏል። እነዚህን የሳይበር ወንጀለኞችን በሚመለከት የሚሰጥ ጥቆማ በሙሉ ወደ ውጭ ጉዳይ ሚኒስቴር የደህንነት አገልግሎት በreward@uss.dhs.gov ኢሜል መላክ ይኖርበታል ያለው ርዕሰ አንቀጽ ዛርቼንኮ ወይም ኤርመንኮ የክስ ጉዳዮች ወይም ድንበር ተሻጋሪ ወንጀለኞችን በማጋለጥ ስለሚገኙ ሽልማት የበለጠ መረዳት የሚፈልግ ሰው www.state.gov/artem/vyacheslavovich/zarchenko በሚለው አድራሻ ድረገጽ ላይ ሄዶ ማየት ይችላል ብሏል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፓምፔዮ የሳይበር ወንጀለኞች ለየትኛውም ሀገር ህግና ደንብ ግዴላቸውም አከብሩትም ወንጀላቸው ዓለምን እስካዳረሰ ድረስ እነዚህ ወንጀለኞች ለፍርድ ለማቅረብና የንጹሃን ዜጎችን ደህንነት ለማረጋጋት የሁሉንም ሀገር መንግስታት ትብብርና ቅንጅት እንቀበላለን ማለታቸውን ርዕሰ አንቀጹ የተቀሰ ሲሆን በመጨረሻም ዩናይትድ ስቴትስ በውጭ ጉዳይ ሚኒስቴር ስር ባለው የድንበር ተሻጋሪና የተደራጁ ወንጀሎችን ለመዋጋት ለመደበቹ የሽልማት ፕሮግራም የህግ አስከባሪዎችና አጋሮቻቸው ወንጀለኞችን ወደ ህግ ለማምጣት የሚያደርጉ ጥንጥረት ለማገዝ የታለመ ነው በማለት ርዕሰ አንቀጹ ሀተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ደናደሩ። Get my
Come on, sing it back up.